ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 12 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችን ይከተላል። በዚህም የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
የወያኔ ታጣቂዎች በኢሬቻ በዓል እንዳይደርሱ የበዓሉ አስተባባሪዎች ወሰኑ፣ ሶማሌላንድ ከኢትዮጵያ ታስገባው የነበረውን የጫት ምርት ማቆሟ ታወቀ፣ 8 ኢትዮጵያውያን ስደተኞች በታንዛኒያ በቁጥጥር ስር ዋሉ። መስከረም 21 ቀን 2000 ዓመተ ምህረት በሚከበረው የኢሬቻ በዓል ላይ የታጠቁ የጸጥታ ኃይሎች እንደማይገኙ የኦሮሞ አባገዳዎች ኅብረት አስታውቋል። በዓሉን የሚያስተባብሩ 300 ወጣቶች የተመረጡ መሆኑን ገልጾ ምንም እንኳን ያልታጠቁ ፖሊሶች በማስተባበር ሥራ ላይ የሚሳተፉ ቢሆንም አንድም የታጠቀ ግለሰብ በበዓሉ እንዳይገኝ ውሳኔ የተላለፈ መሆኑን ገልጿል። በተጨማሪም በዓሉ የባህል መገለጫ በመሆኑ የገዥውን ፓርቲ ጨምሮ የማንኛውም የፖለቲካ ፓርቲ ሰንደቅ ዓላማም እንደማይውለበለብ ተነግሯል። ባለፈው በኢሬቻ በዓል ላይ በግፍ የተገደሉትን ዜጎች ለማስታወስ በቆመው የመታሰቢያ ሐውልት ላይ ዜጎች የተገደሉት በአጋጣሚ ነው የሚለው የነበረውን ሁኔታ ስለማይገልጽ ጽሑፍ እንዲለወጥም ጠይቀዋል። በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ባለፈው ሳምንት ከ50 በላይ ሶማሌዎች በመገደላቸውና ከኢትዮጵያ የሚመጣው ጫት በመርዝ ተበክሏል የሚለው ዜና በመስፋፋቱ ምክንያት በአርጌሳና በሌሎች ከተሞች ከኢትዮጵያ ይላክ የነበረው ጫት ጨርሶ የቆመ መሆኑን ከሶማሌላንድ ከሚደርሱ ዜናዎች ማወቅ ተችሏል። ይህን ለመተካት ሶማሌላንድ ከኬንያ ጫት ማስገባት ጀምራለች ተብሏል። ባለፈው ሳምንት ብቻ ኬንያ 12 ቶን የሚሆን ሚራ ጫት ወደ ሶማሌላንድ የላከች መሆኗን ባለስልጣኖች ገልጸዋል። ሶማሌላንድ ከኢትዮጵያ ታስገባ የነበረው ጫት በዓመት በአማካይ 524 ሚሊዮን ዶላር የሚገመት ሲሆን ይህም ከአገሪቱ የምርት በጀት 30% ይሆናል ተብሏል። በታንዛኒያ 8 ኢትዮጵያውያን መታሰራቸውን የታንዛኒያ ባለስልጣኖች ገልጸዋል። ኢትዮጵያውያኑ የታሰሩት ባለፈው ረቡዕ መስከረም 10 ቀን ከዳሬ ሰላም ከተማ ዳርቻ ከሆነችው አንድ መንደር ውስጥ መሆኑን ባለስልጣኖች የገለጹ ሲሆን ለኢትዮጵያውያኑ መጠለያ የሰጡ 4 የታንዛኒያ ተወላጆች አብሮ መታሰራቸው ተገልጿል። በዚህ ዓመት ብቻ የታንዛኒያ ባለስልጣኖች 5000 የውጭ አገር ሰዎች ታንዛኒያ ውስጥ የያዙ መሆናቸውን ገልጸው አብዛኞቹ ወደ አገራቸው እንዲመለሱ የተደረጉ መሆናቸውንም አብራርቷል። ሁማን ራይትስ ዋች የተባለው የሰብአዊ መብት ተንከባካቢ ድርጅት ሰሞኑን ባወጣው መግለጫ በጎረቤት አገሮች ኢትዮጵያውያን የሚደርስባቸው ፍዳ ዘርዝሮ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መብታቸውን እንዲንከባከብም መጠየቁ ይታወሳል። በሊቢያ ጠረፍ የሚጓዙበት ጀልባ ውሃ ውስጥ በመስጠሙ ምክንያት ቢያንስ 50 የሚሆኑ ስደተኞች ሳይሞቱ እንዳልቀረ የአካባቢው ባለስልጣኖች ለዜና ምንጮች ከሰጡት መረጃ ለመረዳት ተችሏል። ጀልባዋ ጉዞ የጀመረችው ባለፈው ሳምንት አርብ ከሊቢያ ምዕራባዊ ጠረፍ ከምትገኘው ከሳብራታ ወደብ ተነስታ ሲሆን ለቀናት ጉዞ ካደረገች በኋላ በነዳጅ እጥረት ምክንያት ሰምጣ ቀሪው አካሏ ዙዋራ ወደሚባለው የወደብ ከተማ በነፋስ ኃይል ተገፍቶ ደርሷል ተብሏል። ከተሳፋሪዎቹ መካከል 37 የሚሆኑት በሕይወት የተገኙ ሲሆን 8 አስከሬኖች መገኘታቸውም ታውቋል። ባለፉት 9 ወራት ብቻ ከመቶ ሺህ በላይ የሚሆኑ ስደተኞች የሜዲትራኒያንን ባህር አቋርጠው ጣሊያን የገቡ ሲሆን በመሃሉ ከ2400 በላይ የሚሆኑ ስደተኞች ባህር ውስጥ ገብተው እንደሞቱ የተባበሩት መንግስታት ድርጅት ባለስልጣኖች ይገልጻሉ። በሊቢያ ባለስልጣኖች የሚያዙት ብዙዎቹ ስደተኞች ጽዳት በሌለውና ስቃይ በበዛበት የማጎሪያ ጣቢያዎች ውስጥ እንደሚቀመጡም ይታወቃል። የኬንያ የምርጫ ኮሚሽን ድጋሚ ምርጫ የሚካሄድበትን ቀን ጥቅምት 16 ቀን ያስተላለፈ መሆኑ ታውቋል። የምርጫ ኮሚሽኑ ቀኑን ለማስተላለፍ የተገደደው የምርጫውን ሂደትና የድምጽ አሰጣጡን አካሄድ ለማሻሻል ጊዜ የሚወስድ መሆኑ ነው ተብሏል። ቀኑ በመተላለፉ ምክንያት በኬንያ የሕገ መንግስት ችግር እንደማይፈጠር ጨምሮ አብራርቷል። በኬንያ ውጥረቱ እየጨመረ በመሄዱ እንዳለፈው ምርጫ ደም መፋሰስ ሊያስከትል የሚችል ግጭት ይፈጠራል የሚል ስጋት በርክቷል። በቅርቡ የኬንያው ፕሬዝዳንት የፍርዱ ተቋም መፈንቅለ መንግስት አካሂዷል ብለው መወንጀላቸው ምንም እንኳን ደጋፊዎቻቸውን ያስደሰተ ቢሆንም ተቃዋሚውን ያስቆጣ መሆኑን የተገለጸ ሲሆን ከሁለቱም በኩል የሚወረወሩ የወገዛ ቃላቶች ግጭትን ሊቀሰቅሱ ይችላሉ የሚል ግምቶችን አጠናክሯል። በሰሜን ማሊ የሚንቀሳቀሱት አማጽያን ኃይሎችና የመንግስቱ ተወካዮች የተኩስ ማቆም ስምምነት ያደረጉ መሆናቸው ተገለጸ። ረቡዕ መስከረም 10 ቀን በሁለቱ ወገን ተወካዮች መካከል የተደረገው ስምምነት ግጭቱ በአስቸኳይ እንዲቆምና በሁለቱም በኩል የታሰሩ ዜጎች እንዲፈቱ ስምምነት ላይ መደረሱን ይገለጻል። ተመሳሳይ ስምምነት ከሁለት ዓመት በፊት ተፈርሞ የነበረ መሆኑን የሚታወቅ ሲሆን ከዚያ ወዲህ ስምምነቱን በመጣስ በተከታታይ በደረሰ ግጭት የማዕከላዊ መንግስቱን የሚደግፉ ታጣቂዎች ከበርካታ ቦታዎች ለቀው በመውጣት ተቃዋሚ ኃይሎች እንዲቆጣጠሩት አድርጓል ተብሏል። በስምምነቱ መሰረት ሰሜናዊ ማሊ በሁለት ወገኖች ጥምር ኃይል እንዲጠበቅ መስማማታቸውም ተገልጿል። በማሊ በርካታ ስምምነቶች መደረጋቸውና መጣሳቸው የሚታወቅ ሲሆን ይህኛው ስምምነት ለብዙ ጊዜ ቆያል የሚለውን እምነት የመነመነ አድርጎታል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ። ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። አፍሪካ በአውሮፓውያን ቅኝ አገዛዝ ከተሰቃዩና ከማቀቁ የዓለማችን አህጉራት ውስጥ በግንባር ቀደምትነት ተጠቃሽ ነች። አውሮፓውያን አፍሪካን ለቅኝ አገዛዝ ሲቀራመቱ ጦር አውጀው ጥይት ተኩሰው በአየር አሰቃቂ የሆነ መርዛማ ፈንጂዎችን በመጠቀም እንደነበር የሌሎች አገራትን ሳይሆን የራሳችን ታሪክም ይመሰክራል። ቅኝ ገዢዎች ከፈጸሙት የጦር እልቂት ይልቅ ያቆዩልን የረቀቀ መከፋፈያ ዘዴዎቻቸው ዛሬም አፍሪካን እያጫረሰ ያለ ጉዳይ መሆኑንም መርሳት አይቻልም። በቅኝ ገዢዎች የረቀቀ ሴራና ተንኮል በሀብት መጠኗ ተወዳዳሪ የማይገኝላት አፍሪካ ዛሬም በድህነት በኋላ ቀርነትና በርስ በርስ እልቂቶች የምትታመስበት ሌላ ምስጢር የለውም። ዛሬም በረቀቀ የጃዙር ቅኝ አገዛዝ ውስጥ አፍሪካን ተብትባዋታል። አሉታዊ ተጽዕኖቻቸው ዛሬም ከአፍሪካ ሊወገድ አልቻለም። እጅግራቸውን አይናቸውንና አእምሯቸውን ወደ አፍሪካ ሲያነጣጥሩ እንደ ቀድሞው ጦር ሰብቀው ሳይሆን እጅግ የረቀቁ ዘዴዎችን እንደሚጠቀሙ በአይናችን የምንመለከተው ጉዳይ ነው። በዙሪያችን ወይም በአገራችን የጦር ካምፕ እያቋቋሙ እንደሚያስፈራሩን ግን መካድ አይቻልም። ኢትዮጵያ አገራችን ዛሬ ንጹህ አገር አይደለችም። በጃዙር የቅኝ አገዛዝ ገመዳቸው ተብትበዋታል፣ ተቀራምተዋታል። ቻይና፣ ህንድ፣ ሳውዲ አረቢያ፣ ቱርክ ወዘተ በአገራችን የሀብት ቅርምት የጎላ ድርሻ ያላቸው አገራት ናቸው። በጅቡቲ ላይ የተሰበሰበውና እየተከማቸ ያለው የበለጸጉ አገራት ጦር ካምፕ በአካባቢው ላይ የሚኖራቸውን ፖለቲካዊና ኢኮኖሚያዊ ፍላጎታቸውን ለማስፈጸም የሚያስችላቸውን ሁኔታ መፍጠራቸው መሆኑን መረዳት ይገባል። እነዚህ የጃዙር ቅኝ ገዢዎች በታዳጊ አገራት ላይ ያላቸውን ፖለቲካዊና ኢኮኖሚያዊ ጥቅም የሚያስጠብቁትና የሚያስከብሩት ለነሱ አገልጋይ የሆነ አሻንጉሊት ገዢዎችን በማስቀመጥ ነው። ልክ አሜሪካና እንግሊዝ ወያኔን አሞግሰውና ወድሰው በኢትዮጵያ ህዝብ ላይ እንደጫኑት ወያኔ 100% አሸነፍኩ ያለበት አፋኝ ምርጫን የአሜሪካ ኦባማ ዴሞክራሲያዊ ምርጫ እያለ ማሞካሸቱ የዚህ አይነት ተግባር አንዱ ገጽታ ነው። ኢትዮጵያ ለኢንቨስትመንት ምቹ የሆነች አገር እያሉ ሲያሞካሹ መስማት የተለመደ ነው። በእነሱ እይታ ትክክል ናቸው። በኢትዮጵያ ታሪክ ውስጥ በአዳን ኃይሎች በሩን በርግዶ ሀብቱን ያስመዘበረ ዜጎቹን እየገፈተረ ለባዕዳን ኃይሎች መሬት ያደለ አገዛዝ አልታየም። ወያኔ ኢትዮጵያን ለጃዙር ቅኝ አገዛዝ አሳልፎ መስጠቱን ፊደል ቆጠርኩ የሚል ወገን ቀርቶ አርሶ አደሩ ጠንቅቆ ያውቃል። የአንድ ጎጃም አርሶ አደር የተናገረውን ለዚህ ባስረጅነት ላንሳው። ይህ አርሶ አደር በመንገድ ሥራ ሳቢያ የጎጃም አካባቢን የወረሩትን ቻይናዎች ትኩር ብሎ ከተመለከተ በኋላ ጥልያን ብለሽ ብለሽ አይንሽን ቀይረሽ መጣሽ ብሎ መናገሩ በዙሪያው የነበሩ ሰዎችን ማሳቁ ያስታውሰኛል። ከዚህ አርሶ አደር ትልቅ ትምህርት መውሰድ ይቻላል። ወያኔ ዛሬ ቻይና፣ ቱርክ፣ ሳውዲ አረቢያ፣ ህንድ፣ አሜሪካ ወዘተ አምላኪ አጎብዳጅ ባንዳ ሆኖ የአገራችንን ሀብት እያዘረፈ መሆኑን የሚያስረግጥ ነው። ከኢትዮጵያውያን የበለጠ ለነዚህ ባዕዳን ወዳጆቹ ጥቅም ይቆማል። ከዜጎች እጅ እየነጠቀ ለባዕዳን እየሰጠ አገሪቱን ያስመዘብራል፣ ያዘርፋል። ኢትዮጵያን ከዚህ የባዕዳን አገልጋይ ባንዳ ቡድን መቼ ነው ነጻ የምናወጣት? ኢትዮጵያ በቅኝ አገዛዝ ተጋድሏ የአፍሪካ ሞዴል የሆነች ነጻ አገር መሆኗ የሚያኮራንን ያህል ኢትዮጵያ ከዘመኑ የጃዙር ቅኝ አገዛዝ ነጻ ሆና በራሷ የምትቆም አገርስ የምትሆነው መቼ ነው? የዘወትር ጥያቄ ነው። የዘመኑ ትውልድ ለዚህ ታሪካዊ ተልእኮ ራሱን ማዘጋጀት፣ መታገልና ኢትዮጵያን ትንሣኤ ማብሰር አለበት የሚል ቁጭት መፈጠር አለበት። ስለዚህም የመጀመሪያው ጥርጊያ መንገድ የአገራችንና ሕዝባችን ጥቅምን አሳልፎ ለባዕዳን የሰጠብንን ወያኔን በጽናት ታግሎ ለመጣል የሁላችን ጥረት ይቀጥል እላለሁ። በዚህም ደብዳቤያቸውን ያጠናቀቁት ጋሻው ውብነህ ከደብረ ማርቆስ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ሰላምታዬን አስቀድማለሁ። ወያኔ የሀገርን ሀብት ከህዝብ ላይ መዝብሮ ከመክበር ላይ ብቻ አልሞ የተነሳ ቡድን አይደለም፣ ሀገርን ማፍረስና ህዝብን መበታተንም እንጂ። እንደ ወያኔ አይነት በጥቅምና በአጥፊነት የታወረ ቡድን ወደ ስልጣን በሚወጣበት ጊዜ የሀገር ክብር ወደ ውርደት ይለወጣል፣ ህዝብም ይዋረዳል፣ ይደህያል። በሀገራችን ኢትዮጵያም ዛሬ እየታየና እየተንጸባረቀ ያለው እውነት የሚመሰክረውና የሚያረጋግጠው ይህንኑ ነው። ኢትዮጵያ ዛሬ ባለመቶ ዓመት ሀገር ሆናለች። የነጻነት ተምሳሌ የሆነችው ኢትዮጵያ በጃዙር ቅኝ አገዛዝ የዘመኑ ዘይቤ ስር ወድቃለች። ለ25 ዓመታት በባለ ሁለት ዲጂት እድገቷ በወያኔ ሲሰላላት የነበረች ኢትዮጵያ ዛሬ ህዝቧ በረሃብ አለንጋ እየተገረፈ ነው። እንደ 1966 ወይም እንደ 1977 ዓመተ ምህረት ሰፊ አካባቢና ሰፊ ህዝብን የሸፈነ ረሃብ ተከስቷል። ከ9 እስከ 10 ሚሊዮን የሚቆጠር ህዝብ ከነቤት እንሰሳቱ በረሃብ ላይ ይወድቃል። ድህነት ረሃብና የድህነት ጥቶች መገለጫዎቻቸው ከተማ ወይ ገጠር የሚል ድንበር የላቸውም። ኡጋዴን ቦረና ረሃብ አለ። አዲስ አበባ ድሬዳዋ ወይም ደሴ ረሃብ አለ። ያልተነገረለት ስውራ በከተሞች አለ። በሌላ በኩል ለኢትዮጵያን መደህየትና መራም መንሲዎቹ ወያኔ የሰራሽ መሆናቸውንም ያጤኗል። ከኢትዮጵያ ወደ ውጪ ከሚላኩ ሸቀጦች ዋጋ ውስጥ ያንበሳ ድርሻው የሚገባው ወደ ኢትዮጵያ ሳይሆን ወደ ወያኔዎች የባዕድ አገር አካውንት መሆኑን አንድ የድህነታችን መንስኤ ነው። ከሀገሪቱ የማዕድን ሀብቶች ውስጥ እንደ ወርቅ የመሳሰሉት የወያኔዎች የግል ሀብት መሆናቸው የአደባባይ ምስጢር ነው። ከቅርብ ጊዜ ወዲህ ደግሞ የሀብት ማስወጫ መንገዶቻቸው ዘርፈ ብዙ እየሆኑ መጥተዋል። የኢትዮጵያ አየር መንገድ እያንዳንዷ ጉዞ ላይ ዛሬ የተዘረፈ የኢትዮጵያ ሀብት ይገኝባቸዋል። ከአዲስ አበባ ወደ ጅቡቲ፣ ሱዳን፣ ኬንያ የሚደረጉ የየብስ ጉዞዎችም በተዘረፈ ወርቅ ወይም ዶላር በወያኔዎች ይላክባቸዋል። ለተለያዩ የልማት ዕቃዎች ግዢ በሚል በቀጥታ ህጋዊ መሳይ ግን ህገወጥ መንገድ ባዕድ አገር የሚላከው ገንዘብም የትየለሌ ነው። ይህ በግፍ በወያኔዎች የሚንቀሳቀስ የሀብት ዝርፊያ የሀገሪቱን ካዝና ባዶ እያስቀረ መምጣቱን የሚያሳይ ፍንጮች እየታዩ ነው። በአንድ በኩል የአሸንዳ በዓል፣ በሌላ በኩል የኢትዮጵያ ከፍታ በሚባሉ የተለያዩ ስያሜዎች የሚወጣውም ገንዘብ የሀገሪቱን ካዝና እያራቆተው መምጣቱ በስፋት ይናገራል። የሀገሪቱ ካዝና እየተራቆጠ መምጣቱን የሚጠቁሙ ፍንጮች ብቅ ብቅ ማለት ጀምሯል። ከዋዳ ዋሳ ዩኒቨርሲቲ የሚወጣው ነፋስ በመምህራን ይከፈል የነበረ የቤት አበል ክፍያ መቋረጡን ስንሰማ አዋሳ ድረስ ምን ወሰዳችሁ? ከዚህ አዲስ አበባ ከቤተ መንግስት በቅርብ ርቀት ከሚገኘው አዲስ አበባ ዩኒቨርሲቲ መምህራንስ ላይ እውን እየሆነ አይደለም እንዴ? የሚል ተጨማሪ ዜናም እየሰማን ነው። ከመምህራን ቁጥር ከፍተኛውን ቁጥር ከሚይዘው የአንደኛና ሁለተኛ ደረጃ መምህራንስ ይህ ውሳኔ ከምን ደረሰ የሚለውን ለማጣራት ወደ መምህራንም ለዚህ ውሳኔ እውነትነት መጠየቅና መረዳት ሙከራ ተደረገ። ነገር ግን አብዛኛው መምህራን በሰኔ ትምህርት ቤት ሲዘጋ የሐምሌና ነሐሴ ወር ደሞዛቸውን ተቀብለው ወደ ረፍት ወጥተዋል። ይህ ውሳኔ ከተወሰነ የሚታወቀው በመስከረም ላይ መሆኑን ተረዳን። መምህራን ለሀገር መከበር፣ ለህዝብ ነጻነትና እኩልነት መረጋገጥ መታገል ከሚገባቸው የህብረተሰብ ክፍሎች ውስጥ በቀዳሚነት የሚሰለፉ መሆናቸውን የኢትዮጵያ ታሪክ ይመሰክራል። ባለፉት የወያኔ አገዛዝ ዘመን የሀገራችን ትምህርት ተንኮታክቶ መውደቁን ዛሬ ለኢትዮጵያን መምህራን አይነገርም። መምህራንም ሙያቸውም በወያኔ የጥቃት ኢላማ ውስጥ ነበሩና የኢትዮጵያ መምህራን ሙያ ማህበራቸው በወያኔ ታግዶባቸዋልና የሀገራችን ኢትዮጵያ ህልውናም ከጥያቄ ውስጥ ገብቷል። ኢትዮጵያ ህዝብም ዛሬ በወያኔና በጃዙር ቅኝ አገዛዝ እየማቀቀ ነው። ሀብቱ እየተመዘበረ ነው። የእርስ በርስ ግጭት እሳቶች በየቦታው በወያኔዎች እየተጫረ ነው። መምህራን ለኢትዮጵያ ህልውና፣ መምህራን ለኢትዮጵያ ነጻነት መታገያ ጊዜያቸው ዛሬ ነው። የኢትዮጵያ ህዝብ ለነጻነቱና መብቱ የሚያደርገውን ትግል በመቀላቀል የማስተባበር የመምራት ኃላፊነት የመምህራን ቢሆን ሁኔታው ግድ ይላል። ስለዚህ በመላው ኢትዮጵያ የምንገኝ መምህራን ጎሳና ሃይማኖት ሳይከፋፍለን በህብረት ለኢትዮጵያ ህልውና ለዲሞክራሲ ግንባታ በተባበረ ኃይላችን እንነሳ፣ እንታገል፣ ወያኔ እናቸንፈዋለን። ለማ ጉግሳ ከደብረ ዘይት።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ ዝግጅት ክፍል ልባዊ ሰላምታችንን እናቀርባለን። ወያኔ ስንል ምን ማለታችን እንደሆነ በግልጽ ማስቀመጡና ማብራራቱ ተገቢ መስሎ ስለተሰማን በዚህ ላይ ተወያይተን የደረስንበትን ለአድማጮቻችሁ ለማካፈል ይህችን ደብዳቤ ሰደንላችኋል። ወያኔ የሚለው ቃል ምንጩ ትግርኛ ቢሆንም አሁን ባለው የቃሉ አገባብ አብዛኛዎቹ የኢትዮጵያ ቋንቋዎች ውስጥ ተሰናኝቶ ባያገለግልም በልጥፍነት ጥቅም ላይ እየዋለ ይገኛል። ቃላት በአንድ አጋጣሚ አገልግሎታቸው እየተለመደ ሲሄድ ትርጉማቸውም ከአጋጣሚው ሁኔታ ጋር ስለሚቆራኝ ስርወ ትርጉማቸውን ሊገፈፉ ይችላሉ። እዚህ ላይ ሸጋ ምሳሌ የሚሆነን ደርግ የሚለው ቃል በ1966 ዓ.ም ምረት ማክተሚያ አንስቶ በመሳሪያ ኃይል ስልጣን የጨበጡ የምራጭ መኮንኖች ቁንጮችን ለመግለጽ ወታደራዊ ደርግ የሚለው ሀረግ እየተለመደ ሄደ። እነዚያ የወታደራዊ አምባገነን ቡድን መሪዎችም ከስልጣን እንዳይወርዱ ለህዝባዊ መንግስት መቋቋም የሚታገሏቸውን እጅግ ዘግናኝ በሆነ ሁኔታ እያሰቃዩ ገደሉ። በዚህ ሳቢያ ዛሬ ደርግ የሚለው ቃል ፋሽስት የሚል ትርጉም ይዞ ይገኛል። ደርግ ስርወትቹ የእንግሊዘኛው ኮሚቴ ማለት ሲሆን ዛሬ አረመኒ ማለት ሆኗል። ካስተዋልነው አንዳንድ ወጣቶች ሲላፉ ኃይል የሚጠቀመውን ደርግ እያሉ ሲዘልፉት እንሰማለን። የኢትዮጵያ ቋንቋዎች በአጠቃላይ በስፋት የሚነገሩት አማርኛና ኦሮሞ እንግሊዘኛን ጨምሮ የባዕድ ቃላቶችንና አባባሎችን በበቂ ሁኔታ መተርጎም እየተቻለ ዛሬ እያየን ያለነው የእንግሊዘኛና የፈረንሳይኛ ቡትቶ ቃላት ለየመስሪያ ቤቶቹ ስያሜነት ሲያገለግሉ መሆኑ የኢትዮጵያ ብሔራዊ ቋንቋ የሆነውን አማርኛን ለማደየት በስልት የሚሰራ ጦስ መሆኑን ነው። ለምሳሌ ከዚህ ቀደም መምሪያ ኃላፊ የሚባሉ የኃላፊነት ስያሜዎች ዳይሬክቶሬት በሚል ድንቁር ባለ ስያሜ ተተክቷል። እነዚህ ወደፊት በዝርዝር የምናነሳቸው ይሆናል። ዛሬ የተነሳንበት ወያኔ የሚለው ቃል ስርወትቹ አማጺ የሚል ሲሆን ዛሬ ያለው ትርጉሙ ፋሽስት፣ ጠባብ፣ ትምክተኛ፣ ወራሪ፣ ገንጣይ፣ አስገንጣይ፣ ዘራፊ፣ ሙሰኛ፣ አስተሳሰበ ድንጋይ ወዘተ የሚሉ እኩይነትን የሚገልጽ ሆኗል። ከላይ ደርግ የሚለው ቃል የስድብ ቃል እንደሆነ ሁሉ ወያኔ የሚለውን በተመሳሳይ መልኩ ሲዛለፉበት እንሰማለን። አንዳንዶች በየዋህነት ይሁን በአድርባይነት ወያኔ ገንጣይ አይደለም ብለው በስብ የደለበ ሽንጣቸውን ልገትር ቢሉት በእጄ የማይለውን ሲነፉት እያየን ወናፎች ብለናቸዋል። ባሳለፍነው ሳምንት በተፈጥሮ እንክብካቤ የላቀ በረከት ላደረጉ ሀገራት በየዓመቱ ቻይና በምታካሄደው ውድድር ትግራይ አንደኛ ስትሆን ብራዚል ሁለተኛ መሆኗን ሰምተን ሳንተነፍስ በአሜሪካ ተላላፊ በሽታዎችን በመከላከል በተካሄደው ዓለም አቀፍ የሀገራት ውድድር ትግራይ ተሸላሚ መሆኗን ሰማንና ወዲያው ትርጉሙን አብላላ ነው። ትርጉሙማ ትግራይን ወያኔዎች ገንጥለው በተቀረው የኢትዮጵያ ክፍል በትግራይ ልማት ስም እየዘረፉ መሆኑን ነው። ትግራይ በሱዳን፣ በሶማሌ ወዘተ የቆንስላ ጽፈት ቤቶችን ከፍታለች። የወያኔ ከፍተኛ መኮንኖችና የሱዳን ጀነራሎች አንዴ በመቀሌ አንዴ በካርቱም እየተሰበሰቡ ይዶልታሉ። በማህተም ደረጃ ሁለት አይነት እንደሚጠቀሙም ለማወቅ ችለናል። አንዱ የትግራይ ክልል የሚል ሲሆን ሌላው ትግራይ ኔሽን የሚል ነው። ትግራይ ኔሽን የሚለውን እንደ አንድ ሀገር ከሀገራት ጋር ለሚያደርጉት ግንኙነት የሚጠቀሙበት መሆኑ ይታወቃል። ከጎንደር ሁመራን፣ ወልቃይት ጸገዴን ወዘተ፣ ከወሎ ራያና ቆቦ አላማጣን ወዘተ፣ ከአፋር በጨው ማዕድን የከበረውን ሰፊ መሬት ወደ ትግራይ አካሏል። የኢትዮጵያን መሬት በማናለብኝነት ከጎንደር አካል ላይ ቆርሶ ለሱዳን ለግሷል። የወለጋን፣ የሲዳማን፣ የወንበራን ወያኔ እየዘረፈ ነው። የወያኔ ቁንጮች ቡና፣ የቅባት እህሎች፣ ጫት፣ ቆዳና ሌጦ፣ ባህላዊ ምግቦች በአጠቃላይ ወደ ውጪ የመላኩን ስራ ይዘውታል። የቤት አውቶሞቢሎች፣ ከባድ የህንፃና የመንገድ ማሽነሪዎች፣ ከባድ የጭነት ካሚዮኖች ወዘተ ወደ ሀገር ውስጥ የማስገባቱንም ስራ ጠቅልለው በቁጥጥራቸው ስር አውለውታል። ወያኔዎች ተልእኳቸው ኢትዮጵያን ማደየት ነውና ወደ ውጭም ሆነ ወደ ሀገር ውስጥ ሲያስገቡ ከቀረጥ ነፃ መሆናቸው ሲታወቅ ግብርም በርካቶች እንደማይከፍሉ የታወቀ ነው። በዚህ ወቅት ከዕለታት በአንዱ ቀን ህዝባዊ ሞገድ ወያኔን ከስሩ መንግሎ በአናቱ እንደሚደፋው ነባራዊው ሀቅ አስረግጦ እየተናገረ ባለበት ወያኔ የእርስ በርስ ግጭቶችን ከበስተኋላ ሆኖ እየጫረ በመቶዎች የሚቆጠሩ ዜጎችን ደም እያፋሰሰ ይገኛል። የኦሮሞዎች እና የሶማሌዎች ደም መፋሰስ አንዱ አይነተኛ ምሳሌ ነው። ይህ ሆን ብሎ የዘር ፍጅትን በመቀስቀስ በአምባገነንነት ለመሰንበት የተደረገ የደም ማፍሰስ በዓለም ፍርድ ቤት የሚያስከስስ ከፍተኛ ወንጀል ነውና የሰብአዊ መብት ተሟጋች ድርጅቶች እንደ ኢሃፓ የመሰሉ ለኢትዮጵያ አንድነት ከትላንት እስከ ዛሬ ከኢትዮጵያ ሕዝብ ጋር እየታገሉ እየደሙ እየተሰዉ የሚገኙ የፖለቲካ ድርጅቶች ሁሉ የክስ ፋይል እንዲከፍቱ የበኩላችንን ማሳሰቢያ በመወርወር ተገደናል። ያኔ በጋምቤላ አኙዋክና ኑይሮችን በማጋጨት በሺዎች የሚቆጠሩ የጋምቤላ ወጣቶችን ደም አፍስሰዋል። ያኔ የበርካታ አማሮችን ደም በአርሲ፣ በሐረር፣ በወለጋ፣ በማጂ አፍስሰዋል። አሁንም በወልቃይትና በጸገዴ ሁመራ የበርካታ ጎንደሬዎችን ደም እያፈሰሱ ነውና ክሱ ታየም አልታየም በወያኔ ላይ ክስ መመስረት የግድ ይመስለናል። በኢትዮጵያ ሕዝብ ስም የቆማችሁ የሰብአዊ መብት ተሟጋች ማህበራት፣ ስብስቦች፣ ድርጅቶች ሁሉ፣ በኢትዮጵያ አንድነት የቆማችሁ በሙያችሁ የሕግ አዋቂዎች የሆናችሁ ሁሉ ይህን ክስ በተገቢው ሁኔታ በማርቀቅ ለወገናችሁ በእውቀታችሁ ድረሱለት። ወያኔ ጉጂን ከቡርጂ ጋር፣ ጉጂን ከሲዳማ ጋር፣ ሲዳማን ከወላይታ ጋር፣ አፋርን ከሰሜን ሸዋ ጋር፣ አፋርን ከኦሮሞ ጋር፣ ጋምቤላን ከሸካ ጋር ወዘተ እያጋጨና ደም እያፋሰሰ ሲሆን የሚፈሰው የንጹሃን ደምን ለማፋረድ የበኩላችንን አስተዋጽኦ እንድናደርግ ሀገራችንና ወገናችን ለምትወዱ ሁሉ ጥሪያችንን እናቀርባለን። ለዚህ ለፍኖተ ዲሞክራሲም ይህን ደብዳቤያችንን ለአድማጮች በማቅረባችሁ ምስጋናችን ይግባችሁ እንላለን ሲሉ ደብዳቤያቸውን ያደረሱን እነ ካሰች ናቸው ከአርባ ምንጭ።
ተከታዩን ሰፋ ያለ ደብዳቤ ላኩልን ሄኖክ ጉተማ ከቱሉ ዲምቱ አዲስ አበባ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሳተላይት ሬዲዮ ስርጭት አዘጋጆች ሰላምና ጤና ይስጥልኝ ይላለው። ወያኔ ዛሬ ያዞምባ የሚያነባው ምን የተሰማ ነገር አለ የሚለው የብዙዎች ጥያቄ ሆኗል። ወያኔ የሚያነባው ያዞምባ ግን ለኢትዮጵያ ሀገራችንም ሆነ ለኢትዮጵያ ሕዝብ የነጻነት ዋስትና ሊሆን ፍጹም አይችልም። ለ25 ዓመታት በጠመንጃ ኃይል ከጫንቃችን የተጫነው ወያኔ አገራችንን አፍርሷል፣ ህዝባችንን ጨፍጭፏል፣ ሀብቷን መዝብሯል፣ አስመዝብሯል። በዚህም የኢትዮጵያ ህዝብና ወያኔ በቋንቋም በምኞትም በሐሳብም ከሚስማሙበትና ከሚደማመጡበት ደረጃ ላይ አይደሉም። የኢትዮጵያ ህዝብና ወያኔ እንደ ባቢሎን ግንበኞች ሆነዋል። የኢትዮጵያ ህዝብ ወያኔን በቃህን ከስልጣን ውረድ ይለዋል። ወያኔ ደግሞ የሰላም፣ የህፃናት፣ የእናቶች፣ የአዛውንቶች ቀን አረ የኢትዮጵያ ቀንም ይከበር ሊለን እየዳዳው ነው። አዎ ሰሞኑን እነዚህ ሁሉ ቀን ተሰይሞላቸዋል። ከነሐሴ 26 ቀን ጀምሮ ለነዚህ ሁሉ ቀን ተሰይሞላቸው በወያኔዎች ሽር ጉድ እየተባለላቸው ነው። ለነዚህ ሁሉ ወያኔ ለሚያነባው ያዞምባ ወይም ጩኸት ህዝብ ጆሮውን አልሰጠውም፣ ሊሰጠውም አይችልም። የወያኔና ባለሟሎቹን የማስመሰያ ጩኸትን የምንመለከተው ማታ ማታ በወያኔ ቴሌቪዥን መስኮት ብቻ ነው። በጎዳና ላይ አልተመለከትንም፣ በየመንግስታዊ መስሪያ ቤቶችም አላየንም፣ በአደባባዩም አልሰማንም። ጥቂት የወያኔ ካድሬዎችና ባለሟሎች ስብስብ ብለው የሚሰሩት ድራማ እንጂ የህዝብ ተሳትፎም የለም። ለዚህም ነው ህዝቡ የወያኔ ከንቱ ጩኸት ወይም ያዞምባ እያለ በመሳለቅ ላይ የሚገኘው። ለመሆኑ ወያኔ የሰላም ቀን ብሎ የማክበር የሞራል ብቃት አለው እንዴ? ጸረ ሰላም የሆነው ወያኔ እንዴት ስለ ሰላም ሊያወራ ይችላል? ሰላም በሌለበት የሰላም ቀን ምንኛ መጃጃ አለው? እውን ኢትዮጵያ ዛሬ ሰላም ነች እንዴ? እምቢኝ ለመብቴ ለነጻነቴ ያሉ ወገኖች በአጋዚ ጦር በየጎዳናው እየታረዱ እየተጨፈጨፉ የሰላም ቀን ማለቱስ ያዋጣው ይሆን? እውን ጎንደር ሰላም ነው? አምቦስ እንዴት ከርሟል? እውን ባህር ዳር ሰላም ውሎ አድሯል? ወለጋ፣ ሐረር፣ ባሌ፣ ጅማ ወዘተ ሰላም ውለው ሰላም ስለማደራቸው በእውን ወያኔ መረጃ አለውን? የወያኔ የሰላም ቀን እያሉ ማንባረቅ ላም ባልዋለበት ኩበት ለቀማ ከሚሉት የተለየ ነው ብሎ የኢትዮጵያ ሕዝብ አልተረዳውም፣ አላመነበትም። የጥላቻ መርዝ በህዝብ አቅዶና አልሞ የሚነዛ ጸረ ፍቅር የወያኔ ቡድን እንኳንስ የፍቅር ቀን ማክበር ቀርቶ ስለ ፍቅር መናገር የሚችልበት አንደበት ሊኖረው አይችልም። የአኝዋክና ኑዌርን ህዝብ ሆን ብሎ ግጭቱን በዳኝነት የመራው ወያኔ ነው። በባቢሌ በሚኤሱ አካባቢዎች ሶማሌዎችንና ኦሮሞዎችን ዛሬ እያፋጀ ያለው ወያኔ ስለ ፍቅር ይነግረናል እንዴ? የወላይታና የሲዳማ ወይስ የአፋርና የአማራ ወይስ የቅማንትና የአማራ ወዘተ ግጭቶችን ወያኔ የፍቅር ቀን እያለ የሚያጃጅለት? በተለያዩ ሀገሪቱ ክፍሎች በወያኔ ቆስቋሽነትና አርቢትርነት የተነሱና እየተነሱ ያሉ ግጭቶች ሁሉ የወያኔ የህዝብ መፈቃቀር ጸር የሆኑ ተግባሮች ናቸው። እነዚህ ሁሉ የህዝብ ለህዝብ ግጭቶች በየቦታው እየነደዱ ባለበት ሁኔታ የፍቅር ትርጓሜ እስካልተለወጠ ድረስ የፍቅር ቀን እያሉ መጃጃል በህዝብ ሰቆቃ ከመቀለድ ተለይቶ አይታይም። ኢትዮጵያውያን ዛሬ የጭቆናቸው መገለጫዎች ዘርፈ ብዙ እየሆኑ መምጣታቸው ተጨባጭ የሀገራችን ሁኔታ የሚመሰክረው እውነት ነው። በአንድ በኩል ያንድ አናሳ ብሔር የበላይነት የሀገሪቱን ህዝብ ሰላም የነሳ ብዙሃኑን ከልማትና ከልዩ ልዩ አገልግሎቶች ያገለለ መሆኑ በግልጽ ይታያል። በሌላ በኩል የዚህ የአንድ ብሔር የፈጠራቸው ባለሀብቶች በመደብ ቅራኔ ውስጥ መግባታቸውን መካድ አይቻልም። ታዲያ የመደብና የብሔር ቅራኔ በከረረበት ሁኔታ የእናቶች ቀን ሲባል የትኛዋን እናት ነው የምንዘክራት የምናስታውሳት? ኢትዮጵያ እኮ ዛሬ ለእናቶች የሲኦል መሬት ሆናለች። እናም ወያኔዎች የእናቶች ቀን ሲሉን የትኛዋን እናት ማለት የሚገባል? በረሃብና ቸነፈር እየተገረፈች በልጆቿና በራሷ መራብ በኦጋዴን፣ በጊኒር፣ በቦረና የምታለቅሰውን? ቆዳዋ የተጨማደደውን ፊቷ የገረጣውን? ወይስ ልጆቿ በአጋዚ ጦር ተጨፍጭፈውባት ጥቁር ከል ለባሽ የሆነችውን? ወይስ ልጆቿ በአጋዚ ጦር ተጨፍጭፈውባት ጥቁር ከል ለባሽ የሆነችውን? ወይስ ልጆቿን በስደት አጣ ያዞራት ሆነልሽ በአሸባሪዎች በግፈኞችሽ ታረደልሽ የሚል መርዶ ተናጋሪዋን እናት? ወይስ በኢትዮጵያ እናቶች ሰቆቃና በትር አሃይላሎ እያለች ከበሮ እየደለቀች የምትጨፍረውን አዜብ ጎላና መሰሎቿን ባለደልቃቃ ህይወት እናቶችን እንዴት አደባልቀን በስመናት እኩልና ክብራቸው? የግል ጥያቄ ነው። የኢትዮጵያ ህፃናት ሌላው የወያኔ መነገጃዎች ናቸው። የኢትዮጵያ ህፃናትና ወጣቶች በወያኔ የሚደርስባቸውን አሰቃቂ ግፍ በተመለከተ ወገን ሁሉ ነፃ ሊያደርጋቸው ወደ ትግል መግባት የሚመረጥበት ጊዜ እንጂ ከወያኔ የማስመሰያ ድራማ ከበሮ የሚደለቅበት ጊዜ አይደለም። ወያኔ ለኢትዮጵያ ህፃናት ያዞንባ እያለቀሰ ሊጮህ ወይም ሊሳለቅ የሚችልበት የሞራልም ሆነ የታሪክ ብቃት የለውም። ወያኔ የጋምቤላን መሬት ሲቀራመትና ሲዘርፍ የጋምቤላ ህፃናት በባዕድ ወራሪ ኃይል ተዘርፈው ለባርነት ህይወት ተዳርገዋል። በወያኔ ሰራሽ ችግሮች የኢትዮጵያ ህፃናት በችጋር ህይወታቸው እየተቀጠፈ ነው። በወያኔ ሰራሽ ግጭቶችና ጦርነቶች ህፃናት የፈንጂ የጥይት የጥቃት ኢላማ እየሆኑ ነው። በወያኔ ጸረ ድሃ አቋም የእናትና አባቶቻቸው ደሳሳ ጎጆዎች እየፈራረሱባቸው ከጎዳና እየተጣሉ ቀን በፀሐይ ሐሩር ሌሊት በቁር እየተሰቃዩ ናቸው። ጉልበታቸውን ለብዝበዛ እያጋለጡ ነው። ለወሲብና ለባርነትም እየተሸጡ ነው። በወያኔ በተቀነባበረና በተሰላይ ስቃይ መረብ ውስጥ ገብተው በሚማቅቁ ህፃናት አገር በዳዮቻቸው ጨቋኞቻቸውና ሰቆቃ ፈጻሚዎቻቸው የህፃናት ቀን እያሉ ሲዛበቱባቸው መስማት ህሊናን ከማድማትና ከማቁሰል ያለፈ ፋይዳ የለውም። ዘረኝነት፣ ጎሰኝነት ወይም ጠባብነት የሚያደርሰው ጉዳት ከጎሳው ወይም ብሔሩ ውጭ ባሉ ወገኖች ላይ እድሜ፣ ጾታ፣ ሃይማኖት አይለይም። ከብሔሩ ውጭ ያሉትን ሁሉ ያሰቃያል፣ ይገላል፣ ያቃጥላል። የዚህን እውነትነት ዛሬ ማረጋገጥ የሚቻለው በኢትዮጵያ ነው። የኢትዮጵያ አዛውንት ዛሬ የወያኔ ጥቃት በትር ከሚሰነዘርባቸው የህብረተሰብ ክፍሎች ውስጥ በግንባር ቀደምትነት ተጠቃሾች ናቸው። ታዲያ ወያኔ ሰሞኑን የአዛውንቶች ወይም የአረጋውያን ቀን እያለ የሚሳለቅብን የትኞቹን አረጋውያን ይሆን? በጎልማሳ አድሚያቸው የቀለሷትን ጎጆ በወያኔ ተነጥቀው ወደ ጎዳና የወጡትን የተጣሉትን ወይስ ጧሪና ቀባሪ ልጆቻቸውን በስደት ተነጥቀው ጧሪ አልባ የሆኑትን አረጋውያን? ወይስ የወያኔዎች አባት እናት ወይም ዘመድ በመሆናቸው ብቻ ከወደ ትግራይ እየተጋዙ መጥተው እንደ ልጆቻቸው የሚንፈላሰሱትን ይሆን? ወያኔዎች፣ አረ እየተስተዋለ! ሄኖክ ጉተማ ከቱሉ ዲምቱ አዲስ አበባ።
ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ በወያኔ የዘረኛ አገዛዝ 25 ዓመታት ሙሉ ማቀቀን። ወያኔ ጸረ ሰላም ጸረ ዲሞክራሲ ነው። ኦ ዲሞክራሲ በስምሽ ስንትና ስንት ግፍ ተፈጸመ። ኦ ሰላም በስምሽ ስንትና ስንት ወያኔያዊ ሽብር ተፈጸመ። ኦ እኩልነት በስምሽ ስንትና ስንት በደል ደረሰ። ኦ ጸረ ሙስና በስምሽ ስንትና ስንት ዝርፊያ ተፈጸመ። ኦ አንድነት በስምሽ ስንትና ስንት ክፍፍል ተካሄደ። ኦ ድህነት ቅነሳ በስምሽ ስንትና ስንት ሚሊዮን ህዝብ ከድህነት ወለል በታች ወረደ። ኦ እድገትና ብልጽግና በስምሽ ስንትና ስንት የጋምቤላ ገበሬዎች፣ የቤንሻንጉል ገበሬዎች፣ የአፋር አርብቶ አደሮች፣ የጉራ ፈርዳ ገበሬዎች ወዘተ እትብታቸው ከተቀበረበት አጽመርስታቸው ተፈናቀሉ። ኦ ሰላም በስምሽ በበደኖ በአርባ ጉጉ በአረካ በአሰቦት በአንዋር መስጊድ በጎንደር አደባባይ ኢየሱስ በጋምቤላ በኦጋዴን በአምቦ በሐረማያ በጊንጪ በአርሲ በሻሸመኔ በጂማ በነቀምት በደዴሳ በወልቃይት ወዘተ ስንትና ስንት ሺህ ንጹሃን ህፃናት፣ ወጣቶች፣ ጎልማሶች፣ ሴቶች፣ ሽማግሌዎች፣ የሃይማኖት መሪዎችና ገበሬዎች ወዘተ ተረሽነዋል። ታፍነው መድረሻቸው ጠፍቷል። ታስረዋል፣ ተገርፈዋል። ወያኔ ማለት ግፍ ነው። ወያኔ ማለት ሽብር ነው። ወያኔ ማለት ዘረፋ ነው። ወያኔ ማለት የሚሊዮኖች ድህነት፣ የጥቂት ዘረኞች ብልጽግና ነው። ወያኔ ማለት ገበሬዎችን፣ አርብቶ አደሮችን አፈናቃይ ማለት ነው። በአጠቃላይ ወያኔ ማለት የጥቂት በትግራይ ስም የሚነግዱ ትግሬዎች መንጋ ማለት ነው። ኦ ዲሞክራሲ በስምሽ ጥቂት ትግሬዎች ስልጣን ኮርቻ ላይ ተጣበቁብሽ። ወያኔ በአፍላ ወቅቱ ታምራት ላይኔ የሚባለውን ተራ ሌባ አዘርፎ አሰረው። ወያኔ እንዲሁ ሌሎች ዘራፊዎችንም አስሮ እንደነበር የሚታወስ ነው። ግን መራሩ ሀቅ አንዳቸውም የዘረፉትን ገንዘብ እንዲከፍሉ አለመደረጉ ነው። ሌባ ያልሆነ የመንግስትን ካዝና ያልገለበጠ የወያኔ አባል በመብራት ተፈልጎ አይገኝም። ወያኔ ሆኖ በህዝብ ደም ያልተጨማለቀ ይገኛል ማለት ጉምን በጭብጥ እንደ መዝገን ያለ ቅዠት ነው። ወያኔም ጥለው የወጡ ሁሉ በወያኔ ወንጀል እጆቻቸው ብቻ ሳይሆኑ ህሊናቸውም የጨቀየ ነው። ግፈኛው ደም አፍሳሹ መለስ ዜናዊ ሌባ ነው። በሚስቱ በአዜብ መስፍን ስም በውጪ ባንኮች የሀገርን ሀብት ዘርፎ ገንዘብ ማከማቸቱ የሚታወቅ ነው። መለስ የሌቦች አለቃ ነበር። ከማንኛውም የዘረፋ ተግባር ጀርባ እጁ አለበት። የአንበሳውን ድርሻ የሱ ነው። የወያኔ ቁንጮች ገንዘብ ብቻ ሳይሆን መሬትም ይዘርፋሉ። የጋምቤላ፣ የአሶሳ፣ የኦሮሞ፣ የአማራ ወዘተ ገበሬዎችን እያፈናቀሉ መሬታቸውን ወስደዋል። በአዲስ አበባ፣ በባህር ዳር፣ በናዝሬት፣ በሐዋሳ፣ በደብረ ዘይት፣ በደሴ፣ በጎንደር ወዘተ በዋና ዋና መንገዶች ላይ ፎቆችን የገነቡ ወያኔዎችና ጀሌዎቻቸው ናቸው። በአዲስ አበባ ከመገናኛ እስከ ሲኤምሲ፣ ከጉርድ ሾላ እስከ ሰሚት፣ ከቦሌ ሚካኤል እስከ ጀሞ በየመንገዱ ግራና ቀኝ የተገነቡ ሰማይ ጠቀስ ህንፃዎች የወያኔዎች ናቸው። ከባንክ ገንዘብ ለመበደር የወያኔ ቁንጮ መሆን በራሱ በቂ ነው። እንደሌላው ዜጋ መያዣ ማቅረብ አያስፈልግም። ህንፃዎቹ የተገነቡት በተዘረፈው ገንዘብ ሳይሆን ከባንክ በተወሰደ ገንዘብ መሆኑ ይታወቃል። የባንክ ዕዳ አይከፍሉም። እንዲከፍሉ ለማድረግ ከባድ ነው። ወያኔዎች ራሳቸው ህግ፣ ራሳቸው ፖሊስ፣ ራሳቸው ዳኛ ናቸው። ወያኔዎችን እዳቹን ክፈሉ የሚል የባንክ ስራ አስኪያጅ እስካሁን ታይቶ አይታወቅም። የወያኔዎች የብድር ጉዳይ የሚያዘው በዋናው የንግድ ባንክ ስራ አስኪያጅ በመሆኑ የበታች ሰራተኞች ለሚስጥሩ ቅርብ አይደሉም። ኦ እናት ሀገር በስንሽ ተዘረፍሽ። በአዲስ አበባ አውራ ጎዳናዎች ከሚሽከረከሩት እጅግ በጣም ውድ የሆኑ መኪናዎች የወያኔ ቁንጮች መሆናቸው የታወቀ ነው። በየከተሞቹ በናዝሬት፣ በባህር ዳር፣ በዱከም፣ በአዲስ አበባ ቅምጥ የሌለው የወያኔ ቁንጮ አንድም አይገኝም ይባላል። ወያኔዎች ጀሌዎቻቸውና ልጆቻቸው የሚዝናኑት በእርቃን መጨፈሪያ ቤቶች፣ በሰውነት መታሻ ስም ዝሙት በሚፈጸምባቸው ቤቶች፣ በጫት መቃሚያና በሺሻ ማጨሻ ቤቶች ነው። ኦ ንጽህና በስምሽ ድፍን ሀገር ከረፋ! ይህን ሁሉ መሸከም እምቢ ብሎ ማመጽ ፍትሃዊ ነው። ለህዝብ አመጽ መነሳሳት ዋነኛው መንስኤ የወያኔ የገማ የከረፋ አገዛዝ ነው። ግፍን ለማስወገድ፣ ዝርፊያን ለማስወገድ፣ ሽብርን ለማስወገድ ወያኔን ማስወገድ ነው። አሳ ግማቱ ከአናቱ ነውና የወያኔን ቁንጮ ቆርጦ መጣል ማለት ወያኔን ማስወገድ ማለት ነው ላለው። ሌላም አባባል ልጨምር። ስርና ግንዱ በምስጥና በጥንጣን የነከተን ግንድ ገፍቶ መገንደስ ነው። ህዝባዊ ማዕበሉ ይህን ግብ ሳይመታ ጸጥ እንደማይል እምነቴ ነው። አለሚቱ ነኝ ከሴምሲ አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ አድማጮች ለሁላችሁም የከበረ ሰላምታዬ በእያላችሁበት ይድረሳችሁላለሁ። በ2009 ዓ.ም መጨረሻና በ2010 ዓ.ም ዋዜማ ላይ ሆኖ ወያኔ የኢትዮጵያን ከፍታ ያያለ የተለያዩ ቀኖችን በመሰየም የሽንገላ ጩኸት ሲያስተጋባ ይደመጣል። ለሀገርና ወገን መልካም ነገርን መመኘት ኢትዮጵያዊ ባህልና ወጋችን ነው። ወያኔ ለኢትዮጵያና ህዝቧ ከፍታ ዘመን ይሁንላችሁ። የወያኔ ምኞት ግን ቅቡልነት አጠራጣሪ ነው። የወያኔ ዓላማና ተግባር ይህን የወያኔ ምኞት ይጻረሩታል። ወያኔ ለኢትዮጵያና ህዝቧ ከፍታ እየተመኘው ነው እያለ በሬዲዮ በቴሌቪዥን እየተናገረ ባለባቸው ቀናት ውስጥ በመስላቅ በደቡብ በመራብና ሰሜን ምራብ ኢትዮጵያ ላይ በርካታ ኢትዮጵያን በብጥብጥ የሚዳርጉ ክብሯን የሚያዋርዱ ሰላሟን የሚያሳጡ ህዝብን የሚከፋፍሉ ተግባራት በወያኔ ሲሰሩ ተመልክተናል ሰምተናል። ምናልባትም ወያኔ ለ40 አመታት አልሞ ሲንቀሳቀስባቸው የነበሩ ህልሞቹ ወደ ተግባር የሚቀየሩበትን ሁኔታ ያመቻቸ ብቻ ሳይሆን እውን ያደረገ ነው። ከሰሞኑ በተለያዩ የኢትዮጵያ አካባቢዎች የሚታዩ የወያኔ ተግባሮች ለውጤቱ እየበቁ ከሄዱ አው ለወያኔ ከፍታ ዘመኑ ነው። ኢትዮጵያና ለኢትዮጵያን መልካምና በጓል ለሚመኙ ጎኖች ግን ዛሬ የሚታየው የኢትዮጵያ ውድቀት እንጂ ከፍታው አጉልቶ አይታይም። ወያኔ ከነ እኩይ ተግባሮቹ በስልጣን እስካለ ድረስ ህዝብን መከፋፈልና መበታተን የተጸናወተው ዘረኛ ቡድን የሀገር ከፍታ ይታያል ብሎ መጠበቅ ከባብ እንቁላል እርግብ ይወጣልኛል ብሎ ከመጠበቅ የተለየ ሊሆን አይችልም አይገባም። የወያኔ ጸረ ኢትዮጵያዊነት ከ40 አመታት በፊት በውላጤ ነው የታገሉትን እንደ ኢህአፓ ያሉ የፖለቲካ ድርጅቶችን አስተምሮ ምንቀበልበትና ምናከብርበት ሁኔታ በተግባር እየታየ ነው። ግለሰብ ደረጃም በ1983 ዓ.ም ተመረተ ካዳራሽ ሙሉ ሆዳደሮች ብቻቸውን በተቃውሞ ከወያኔ የሀገር ፍርሻ ዱለታ ራሳቸውን ያገለሉ ድንቅ ኢትዮጵያዊ ፕሮፌሰር አስራትም በግል የሚገኙበት የሚደነቁበት ሁኔታም እየተፈጠረ ነው። እንዲያፓ ያሉ ኢትዮጵያ የፖለቲካ ድርጅቶች በሚሰጡት አስተምህሮት መደነቅ ብቻ ሳይሆን አስተምህሮአቸውን መስዋዕት የሆኑበትን ዓላማቸውን ማንሻውና ወደ ተግባር መግቢያ ጊዜውም ዛሬ ነው የሚል ጽኑ እምነት አለኝ። ያፓ ወያኔ ለኢትዮጵያውያን አምርረው የሚታገሉት ጠላታቸው እንጂ እንዳንዳንድ ሆዳደሮች ጥቅመኞች የሚተቃቀፉ ወዳጅ አለመሆኑን በተደጋጋሚ ሲናገሩ ሰምቻለሁ። የኢትዮጵያ ህዝብ ዛሬ ወያኔ ሀገሩን የራሱንም ጠላት መሆኑን በውላጤኖ መታገያ ጊዜ መሆኑን የወያኔ ዓላማዎችና ተግባሮቹ ቁልጭ እያሉ መጥቷል። ሳይሸፋፍኑትና ሳይደባብቁት ቁልጭ ብለው እየታዩ ነው። ወያኔ ኢትዮጵያን ለማፍረስና ለመበታተን የማይወደውንና የሚጠላውን ኢትዮጵያዊነት የተቀበለው የዓላማው አስፈጻሚ የሆነ አሻንጉሊት ድርጅቶችን ከቀፈቀፈ በኋላ እንደነበረ ልብ ይሏል። ለአማራው ህዝብ ብአዴንን፣ ለኦሮሞ ኦህዴድን፣ በስተመጨረሻም ለደቡብ ህዝብ ዲኢሄድን መፈልፈሉን እንዲሁም በቋንቋ ደረጃጀት የተፈጠሩ አጋድርቶች የሚላቸውንም መዘንጋት ስተት ነው። እነዚህ አሻንጉሊትና ታዛዦች ድርጅቱን የጥፋት ተልኮን አስፈጻሚ በማድረግ በምስራቅ፣ በደቡብ፣ በምዕራብና ሰሜን ምዕራብ ኢትዮጵያ የመጨረሻ የፍርሻ ተግባሩን ወደ ተግባር እየቀየረ መሆኑን መዘንጋት ስተት ነው። የሆዲድና የሶማሌው አጋር ድርጅቶች የወያኔ ተልኮ አስፈጻሚነት በምስራቅ ኢትዮጵያ በግልጽ እየታየ ነው። ወደዚህ አካባቢ የወያኔ ሴራ ከመግባት በፊት በሶማሌ ወረራ ጊዜ የወያኔ መሪዎች ለሶማሌው ፕሬዝዳንት ዚያድ ባሬ ምስራቅ ኢትዮጵያ ከዋሽ መልስ ላንተ ይገባል ውቅና ምን ሰጣህልን ብለው የተፈራረሙ መሆናቸውን ከዛሬው ድርጊታቸው ጋር አልተገጣጠመምን የሚል ጥያቄ ማንሳት መረጥኩ። ወያኔ ዛሬ የሶማሊያ ልዩ ኃይል መልምሎ አሰልጥኖ አደራጅቶ አስታጥቆ በሮሞዝብ ላይ ዘመቻ እንዲከፍቱ ትዛዝ መስጠት መገፋፋት ኡን የኢትዮጵያ ከፍታ ይሆን ወይስ ውድቀት? ኦሬድ በዚህ ድርጊት የወያኔ አስፈጻሚነት ተላላኪ መሆኑ በግልጽ እየወጣ መጥቷል። በምስራቅ ኢትዮጵያ በኦሮሞና በሶማሌ ህዝብ መካከል እየተደረገ ያለው የእርስ በርስ ግጭት ኢትዮጵያን የመከፋፈልና የመቀራመት አባዜ የወለደ መሆኑን አለመረዳት ስተት ወይም ሞኝነት ነው። በግጦሽ ወይም በውሃብት አጠቃቀም የተነሳ ወይም የተፈጠረ ግጭት አለመሆኑን መመርመር መረዳት ተገቢ ነው። ወታደራዊ ስልጠና ሰጥቶ አደራጅቶ አስታጥቆ የውጊያ ትዛዝ ሰጥቶ በኦሮሞ ህዝብ ላይ አዝማች ወያኔ መሆኑን መዘንጋት ስተት ነው። ጊዜያዊ የህዝብ ለህዝብ ግጭት ነው ከሚል ድምዳሜ መድረስም ትልቅ ስተት ነው የሚል እምነት አለኝ። ከዚሁ ከምስራቅ ኢትዮጵያ ጋር በተያያዘ በወያኔና በሶማሌ መንግስት መካከል እየተደረጉ ያሉ የእስረኛ ልውውጦችን ለማድረግ ለምን ዛሬ ተመረጠ? ማንን ለመጉዳት ነው? ማንስ ለመጥቀም ነው የሚሉ ጥያቄዎች ማንሳት መመርመር ተገቢ ነው። ወደ ባዕዴን ተብዮቹ አሻንግልቶች ስንመጣም የወያኔ ተላላኪነታቸውንና አስፈጻሚነታቸውን መመልከት ይገባል። የጎንደር መሬት ለሱዳን ሲሰጥ ፈራሚዎቹና አጽዳጊዎቹ የባዕዴን አማራጮች ናቸው። በቅማንትና ማራዝ መካከል ልዩነት እንዲፈጠር መከፋፊያና ማለያ ሰነዶቹን ፈራሚ አጽዳጊና አስፈጻሚዎች ባዕዴኖች ናቸው። ይኸው በትላንትና ሁለት ደግሞ ሁመራ ወልቃይትና ማይጸምሪ የተባሉትን የጎንደር መሬቶች ለወያኔ ፈርመው መስጠታቸውን ባይናችን ተመለከትን፣ በጆሮአችን ሰማን። ለመሆኑ በሐረር በሶማሌ ኦሮሞ መካከል በተፈጠረ ግጭት ያሉ ህይወት ሲቀጠፍ ኦህዴዶች ምን ትሰሩ ነበር? ነገ የሚነሳ ጥያቄ ነው። ወያኔ ለሱዳን መሬት ሲሰጥ ባዕዴኖች የት ነበራችሁ? ሁመራ ወልቃይትና ማይጸምሪ ለትግራይ ክልል ማን ሰጭ አደረጋችሁ? ነገ በህዝብ የሚነሳባችሁ አይቀሬ ጥያቄ ነው። በመጨረሻም ወያኔ ጸረ ኢትዮጵያ ጸረ ህዝብ ሆነና የለየለት ጠላታችን መሆኑን ማንም በብዥታ ውስጥ የሚከተል አይደለም። ጠላትነቱን በሚገባ ከተረዳን የሚፈጽማቸውን ደባዎችና ሴራዎች ባንክሮ መከታተል ጠላትን የማጥቃት አንዱ አካል ነው። የወያኔ ዓላማዎችና ተግባሮቶች በጽናት መታገል የወቅቱ ሀገራዊ ግዴታ ነው። ወያኔ ስንታገል መከፋፈያ ዘዴዎችን ማምከን ወሳኝ የትግላችን መንገድ መሆኑን በውል ማጤን ይገባል። መተባበር፣ መተጋገዝ፣ መደጋገፍ ብቸኛው የትግላችን መሳሪያ ነው። እናሸንፋለን። ሁሴን ሰይድ ድሬዳዋ።
የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው አለሚቱ ክንፈ ከስድስት ኪሎ አዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች እንደምን ከርማችኋል እላለሁ። ስለ ወያኔና ጀሌዎቹ የምዝበራ ሰንሰለትና መረብ በውላጢ ነው ለመረዳት የግድ የገቢ መጠናቸው ግዙፍ ከሚባሉ እንደ አየር መንገድ፣ ጉምሩክ ወይም ቴሌኮሙኒኬሽን ድረስ መሄድ አያስፈልግም። የትኛውም መንግስታዊ መስሪያ ቤት በየትኛውም ቦታ የወያኔ የምዝበራ ሰንሰለት ተዘርግቶበታል። በተለይ በዚህ በአዲስ አበባ ወያኔዎች እንዳበደ ውሻ ገንዘብ ለማጋበስ እየተራወጡ ናቸው። ከታች እስከ ላይ የምዝበራ ሰንሰለቱ መዋቅር ተደራጅቷል። ዝርፊያው ጦፏል። የመንግስት የሆኑን በኪራይ ቤቶችና በቀበሌ የሚተዳደሩ ቤቶች ወደ ግል ይዞታነት በተጭበረበረ የሐሰት ሰነድ እየተቀየሩ ነው። በልማት ስብ ለመመዝበር የሚደረጉ ጥረቶች አይነታቸው በስቷል። በቅርቡ ወያኔዎች የምዝበራና ዝርፊያ ተግባራቸውን ለማመቻቸት አዲስ ዘዴን ቀይሰው እንደተንቀሳቀሱ ይስተዋላል። በተለያዩ መንግስታዊ መዋቅሮች ውስጥ የፋይናንስ፣ የሂሳብ፣ የስራ አስኪያጅ ኃላፊነትን በትግራይ ተወላጆች ማስያዝ የሚለው አሰራር በሚግባቡና በሚተዋወቁ የትግራይ ተወላጆች ማስያዝ ወደሚል ተቀይሯል። እነዚህ በጓደኝነት በትውውቅ ወይም በዝምድና የተሳሰሩ የትግራይ ተወላጆችን ወደ አንድ መንግስታዊ መመዝበሪያ ተቋም ለማሰባሰብ ዝውውርን እድገትን በመጠቀም የማገናኘት ሥራ በስፋት የሚስተዋልባቸው ቦታዎች በርካታ ናቸው። ጠቀም ባለ በጀት የሚተዳደሩ የአዲስ አበባ ሆስፒታሎች ላይ በቅርቡ በስፋት ይታያል። ጳውሎስ፣ ጥቁር አንበሳ፣ የካቲት 12 ዳግማዊ ምኒልክ ሆስፒታሎችን ለአብነት ማንሳት ይቻላል። በረጅም ዓመት አገልግሎት ጊዜ በሁሉም ሆስፒታሎች ሰርቻለሁ። የካቲት 12 ሆስፒታልን ምጥጥ አርጎ የጨረሰው አህመድ ራጃን ጭምር ከነ ተግባሮቹ አስታውሳለሁ። አህመድ ራጃ የመንግስት ካዝናን ማራቆት በሚያሸልምባት አገር ኢትዮጵያ በወንጀል ተግባሩ መጠየቁ ቀርቶ ወደ ጥቁር አንበሳ ለተሻለ የዝርፊያ ተግባር መሾሙንም ያስታውሳል። የካቲት 12 ሆስፒታል ከ1983 ዓ.ም ጀምሮ በወያኔዎች ከሚዘወሩና ከሚዘረፉ ሆስፒታሎች ተጠቃሽ ነው። ሆስፒታሉ ዛሬ ተጨማሪ ህንጻዎች ተሰርተውለታል። የሆስፒታሉ አገልግሎት ግን በመድኃኒትና በገንዘብ እጥረት ስራው ሽባ ሆኗል። ታማሚዎች ከህመም ማስታገሻ መድኃኒት እስከ ኤክስሬይና አልትራሳውንድ ከውጭ እንዲገዙ ወይም አልትራሳውንድ እንዲነሱ ወረቀት ይሰጣል እንጂ ከሆስፒታሉ የለም። ይህ ደግሞ ከጽዳት እስከ ሰው ኃይል ወይም ከድንገተኛ እስከ ሆስፒታል ሜዲካል ዳይሬክተርነት የዝርፊያ መዋቅሮቹ ተደላድለው በአንድ ብሔር ተወላጆች ተጠቃለው ተይዘዋል። የዚህ አይነት አወቃቀር ዘዴ በሁሉም ሆስፒታሎች እየተመቻቸላቸው ነው። ጥቁር አንበሳ፣ ጳውሎስ፣ ምኒልክ በእነዚህ ዘራፊዎች የሚደረከውን ዝርፊያ በቀላሉ መመልከት ይቻላል። ውድ የፍኖት አድማጮች፣ ወያኔ በኢትዮጵያ ሀገራችንና ለኢትዮጵያውያን በጎ ያስባል ብሎ መጠበቅና መታለል ከባብ እንቁላል እርግብ ይመጣል ብሎ ከሚያስበው የዋህ የተለየ አይሆንም። ወያኔን ለበጎ ሥራ ከመጠበቅ ይልቅ የሚከፈለውን ሁሉ ከፍሎ ወደ ትግል በተባበረ ኃይል መግባቱ አዋጭ መስመራችን መሆኑን በውል ማጤን ይገባል። ከዘላለም ባርነት ለዘላቂ ነጻነታችን እንተባበር፣ እንታገል፣ ወያኔን ያለ ጥርጥር እናቸልፈዋለን ሲሉ አለሚቱ ክንፈ ከስድስት ኪሎ አዲስ አበባ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅታችንን በዚሁ እናጠናቃለን። ሳምንት አርብ እስክንገናኝ ደህና ቆዩን።
እንባ ቋቱ ይድረቅ ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቅ በንቡጥ ወተት ዳይቶ ደመና እያስቀረ እሳት ድኝ ይወርዳል ይዘንባል ይወርዳል ደግሞ ከወዲህ ጫፍ ላይነቅልላ አቀል ንዳድ የመከራን ቁጣና አላሃችን ልባችን ይተክናል። ደማችን እንደ አባይ እንባችን እንደ አዋሽ ይወርዳል ይዘንባል ይዘንባል ይወርዳል። የመከራን ባህር በአለት ደልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅኞችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዝፋኑ ላይ አለ። ግን ጆሮን ወፍጎናል ወይ ግራ ገብቶታል ጸሎት ልመናችን ተዛብቶ አንድነቱ ቢቀጥን ቢሰለስል ከነገድ ከጎሳ ከጎጥ ቢወርድበት ትርጉሙን አጥቶታል። እናም ቀን ያመቸው ያደራፋሽ ደርሶ ነቅርሳ ወያኔ ጉግማንጉግ ዘረኛ ከጫንቃችን ነክሶ የሰውነትን ክብር ክትር እየነደለ እንባችን ይፈሳል ደማችን ይፈልቃል ባገኘው ማዕዘን ሰዋችን ይሸሻል ትውልዱ ይፈልሳል የትብት ዘሩን ምድር ኋላው ያስቀረ ኩራቱን ሸክፎ ወንዝ ያሳበረ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ ዋልጌ ከለማበት መፈጠር ክፉጣ በጥቂቶች ድረት እብሪት ልብ ሲያሳብጥ ጥጋብ ልኩን ሲያጣ ነጻነት ዘበት ነው ዜግነት ለበጣ እናም ግፍ ይወርዳል ከጦቢያ ሰማይ ስር የመከራ ዝናብ የችግር በረዶ የረሃብ ቸነፍር ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዎቻቸው ወይ ከካድሬዎቹ ከልፍኝ ሳሮናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝግዝቅ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ተቀሳቸው ማር ወተት ይፈልቃል ብስና ነው ግሳቱ ሰማያዊ ውስኪ የተኪላ ፓትሮን ብሮንዶና ጮማ የሚጠቀጥቁቱ ከምንድዋን ጎጆ ላስቲክ ጣሪያዎች ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ትራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረረበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራት አልፋለች በዓለም ባንክ መዝገብ ላይ በድዌ ስታስቲክስ ብርገት ትጻፋለች እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር ባላገር ተነቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቅ ሽፍቶች ሲሳይ ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የትብቱ ማረፊያ ያደገበት ቀይ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየደጁ ለማኝ ልጆች አክተልትለው በየቀየው ማሳኝ በረሃው ሲበላው ባህሩ ሲያደፍቀው የጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መትረየስ ሲያጭደው ባላሰበው ሰዓት የሀብታም ትራፊ ወይ ናዳ ሲደፍነው የኩራት መለየው ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየኮሰመነ ደግሞ እያሳፈረ ኢትዮጵያዊነት እንዲህ ሆኖ ቀረ። እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ እያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት እያስመታ ሀገር ትውቢት ሲያለብስ ወር እያዘከረ ባህላችን ሆነና ሐዘንን ለማቅለል መከራን ከስሩ ከምንጩ ለማምከን በአንድ እንደመነሳት በአንድ እንደመጨከን ከአደባባይ ቆሞ የነገው ትረኛ ለዛሬው ሰለባ አምባውን ያወርዳል ሙሾውን ያወርዳል ጺም ጸጉሩን ይነጫል የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋርዳል። ስማኝ ያገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ ጨረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃህ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅጥ ለስቃይ ጋራ የለህም ግልግል ካዙሪት ማምለጫ ከችጋር አበሳ አሻፈረኝ ብለህ ፈርጣማ ክንድህን ባንድ እስክታነሳ የሕይወት ክንደዌ ከወያኔ ምንጩ ሰንኮፉን ለመንከል በአንድነት ነው ማደም በአንድነት መታገል ይህን ዳፍንት ጊዜ ጸሊም ዘመን አልፈን በኩልነት ሚዛን ከአንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባቋቱ ይድረቅን።